ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ዝግጅታችንን እናቀርባለን። በሐማ ቱማ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ መጽሐፍ ትረካ የእሳት ዳር ወጎች በሚል ርዕስ የቀረበውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ከጥቂት ጊዜ በፊት የወያኔ አጋዚ ጦር አባላት ያደረጉትን ጭፍጨፋ በመሸሽ ከሞያሌ ወደ ኬንያ ገብተው የነበሩት ስደተኞች እንዲመለሱ ሰኞ ግንቦት 13 ቀን የወያኔ አገዛዝና የኬንያ ባለስልጣኖች ከፍተኛ ግፊትና ጫና ቢያደርጉም ስደተኞቹ ለመመለስ ፈቃደኛ ሳይሆኑ ቀርተዋል። ከሞያሌ ወደ ኬንያ የገቡት ዜጎች ቁጥር በወቅቱ ከ10000 በላይ የተገመተ ሲሆን ወደ 6000 ያሉ በተለያዩ ምክንያቶች መመለሳቸውና የቀሩት ወደ 4000 የሚሆኑት በተለያዩ ካምፖች የሚኖሩ መሆናቸው ይታወቃል። ከስደተኞቹ መካከል ብዙዎቹ የደረሰባቸውን በደል በመዘርዘር ለመመለስ ምንም አይነት ዋስትና እንደሌላቸው እንዳይመለሱ የተማጸኑ መሆናቸው ተሰምቷል። የወያኔም ሆነ የኬንያ ባለስልጣኖች የተለያዩ ጫናዎችን በመፍጠር ስደተኞቹ ያለ ፍቃዳቸው እንዲመለሱ የሚያደርጉትን ጥረት በርካታ ወገኖች ያወገዙት ነው። በህይወታቸው አደጋ ሊደርስባቸው የሚችሉትን ዜጎች እንደ ስደተኛ ተቀብሎ ማስተናገድ ያለም አቀፉ ህግ የሚያስገድድ በመሆኑ የኬንያ ባለስልጣኖች ለስደተኞቹ ተገቢውን እንክብካቤ እንዲያደርጉ ያለም አቀፍ የሰብአዊ መብት ድርጅቶች እየወተወቱ ይገኛሉ። ምርመራ ከተደረገባቸው የመንግስት መስሪያ ቤቶች መካከል 53 የሚሆኑት ግዙፍ የሆኑ የሂሳብ ጉድለቶች ያሉባቸው መሆኑን የወያኔው ፌዴራል ዋና ኦዲተር መስሪያ ቤት ከሰጠው መግለጫ ለማወቅ ተችሏል። ተደረጉት የሂሳብ ምርመራዎች የመንግስት ዩኒቨርሲቲዎች፣ የመከላከያ ሚኒስቴርና የውጭ ጉዳይ ሚኒስቴርን ጨምሮ ከስድስት ያላነሱ መስሪያ ቤቶች ወጪ አድርገናል ላሉት 110 ሚሊዮን ብር ማስረጃ ማቅረብ ያልቻሉ መሆናቸውም ታውቋል። 13 መስሪያ ቤቶች የሰበሰቡት 367.7 ሚሊዮን ብር ለገንዘብ ሚኒስቴር ያላሳወቁ መሆናቸውም በምርመራ ተደርሶባቸዋል ተብሏል። ረቡዕ ግንቦት 15 ቀን በአዲስ አበባ ተሰብስበው የነበሩት የደቡብ ሱዳን ተጻራሪ ኃይሎች ያለ ስምምነት መበተናቸውን አደራዳሪዎቹ ከሰጡት መግለጫ ማወቅ ተችሏል። ድርድሩ በስልጣን ክፍፍልና በጸጥታ ሁኔታ አጠባበቅ ላይ ሲካሄድ መቆየቱ ቀደም ብሎ የተገለጸ ቢሆንም የሁለቱ ቡድኖች አቋም በጣም የተራራቀ በመሆኑ ወደ ስምምነት ለመምጣት አለመቻላቸው ተነግሯል። በአደራዳሪነት የተሰየመው ኢጋድ ባቀረበው ሐሳብ ላይ የሳልቫኪር ወገን በከፊል የተስማማ መሆኑን ቢገልጽም ተቃዋሚዎቹ የቀረበው ሐሳብ አሁን ያለውን የስልጣን ሁኔታ እንዳለ ላለው መንግስት የሚሰጥ በመሆኑ ፍትሃዊ አይደለም በማለት ያልተቀበሉት መሆኑን በመግለጻቸው ያለ ስምምነት ስብሰባው መበተን ግድ ሆኖበታል ተብሏል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኃላፊ ሚስተር ዘይድ ራድ አልሁሴን የሰብአዊ መብት ኮንፈረንስ 25ኛ ዓመቱን በቪየና ሲከበር በሰጡት መግለጫ የሰብአዊ መብት መከበርን አስመልክቶ የተለያዩ የዓለም ሀገሮች ማፈግፈግ ይታይባቸዋል ካሉ በኋላ ሁሉም ህዝብ የሰብአዊ መብት እንዲከበር ከፍተኛ እምነት መያዝና ከስሜት የመነጨ ተግባር ይጠበቅበታል ብለዋል። ሚስተር ዘይድ በተለይ ወደ አውሮፓ በሚፈልሱ ስደተኞች ላይ የሚታየው የዘረኝነትና የውጭ ዜጋን የመፍራት ክስተት ጥላቻን ለሚያስፋፉ ወገኖችና ፓርቲዎች ምቹ ሁኔታዎችን ፈጥሯልም ብለዋል። በሌሎች ሀገሮች የሰብአዊ መብት እንደ ዋነኛ ተግባር የመወሰዱ ተግባር ተረስቶ እንደ ማስፈራሪያ በተቆጠረ ስለሆነ ሁሉም ሰው መብቱን ለማስጠበቅ ምንጊዜም ዝግጁ መሆን አለበት የሚል መልእክት አስተላልፈዋል። ከ25 ዓመታት በፊት በ1988 ዓመተ ምህረት 171 የሚሆኑ አገሮች ቬና ተሰብስበው የሰብአዊ መብት ስምምነቶችን ማድረጋቸው የሚታወቅ ሲሆን የስምምነቱን ተግባራዊነት ለመከታተል በተባበሩት መንግስታት ድርጅት ስር የሰብአዊ መብት ኮሚሽን እንዲቋቋም ተደርጓል። የሱዳን መንግስት በየመን ውስጥ ያለውን ተሳትፎ እመረምራለሁ ባለ በሶስት ሳምንት ጊዜ ውስጥ በሳውዲ በሚመራው ጦር ስር የሱዳን ወታደሮች ተሳትፏቸውን ይቀጥላሉ በማለት የሱዳን ፕሬዝዳንት በይፋ ተናግረዋል። በሽር ይህን የተናገሩት ረቡዕ ግንቦት 15 ቀን ከሳውዲ ምክትል የጦር አዛዥ ጋር ተገናኝተው ከተነጋገሩ በኋላ ሲሆን የኢኮኖሚ ችግር ሱዳን በየመን ውስጥ ሁቲዎችን ከመዋጋት አያግዳትም ብለዋል። በየመኑ ጦርነት በርካታ የሱዳን ወታደሮች መሞታቸው የተነገረ ሲሆን ከሶስት ሳምንት በፊት የሱዳኑ የመከላከያ ሚኒስትር ለሱዳን ፓርላማ በሰጡት ማብራሪያ መንግስታቸው ሱዳን በየመን ውስጥ የምታደርገውን የጦርነት ተሳትፎ እየመረመረና ጥቅሙና ጉዳቱን እየመዘነ መሆኑን በመግለጽ ሱዳን ከጋራው ኃይል ልትወጣ የምትችልበትን እድል ጠቁሞ ማለፋቸው ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
እድሜው ሲገሰግስ ከንቱ ሰው ዘንገታት ነገልባለኝ ላላይ ማለፉን ረስቶ ፉን ረስቶ አይቀር ማንተራገጥ ያሆ
የታባቱ
ሞትን ይሙት ባካችሁ ዘመዶቼ ይሙት
ሞትም አብሮኝ ይሙት
በሳቅ በደስታ ግደሉት
በሐሴት በደልታ ወገሩት
ከአንቺ በታች ቀባቡት
ባካችሁ ዘመዶቼ ለሞት የልብልብ አትስጡት
ናቁት አጥናሉት አውግዙት
በሙሾ ግን አትበሉት
በሞቴ እንዳታስደስቱት እንደ ዶርዜ ወንድሞቼ በሳቅታ ጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰርጌ ብቀበር ሞቼ
ተጸድቅ ነበር ባትረሱ
በእንባ ውሌን ባታፈርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅም እናቴም ፊትሽ አይክሰል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባዘን አይላበስ
በሆድሽ ሞት አይጨነሽ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁኔን ተቀበሉ ደስታዬን ተካፈሉ
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርዜ እስክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስንት ይውረድ
ዛፍ ቅጠሉም አብሮ እስኪረድ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ካጥንቴ በታች ቀበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ካጥንቴ በታች ቀበሩት
ዶሬት ጸጋዬ ገብረ መድህን 1963 አመተ ምህረት
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የእሳዳር ወጎች አውራ ጎዳና ላይ እንደሚባለው በጫካ ውስጥ መጓዝ አደጋም በረከትም ሊያስከትል ይችላል። በሀገራችን በሚወጉ ወጎች ውስጥ በየገጠሩ በዱር ስትጓዝ ያጋጠሙ የሚችሉት የፍጡራን አይነቶች በሶስት ቡድን ይከፈላሉ። እነዚህም ሰይጣን ቅዱሳንና ነጋዴዎች ናቸው። በሰይጣን ቡድን ስር ቀማኞች፣ ሽፍቶች እና ነፍሰ ገዳዮች ይገኛሉ። ቅዱሳኑ ደግሞ እንደኔና እንዳንተ አይነቶቹ ተጓዦች ወይም እግዚአብሔር ካዘነልህ ብቻህን እንዳትጓዝ ብሎ አንዳንዴ የሚልክልህ መናፍስት ናቸው። ነጋዴዎች በራሳቸው ቡድን ውስጥ መመደብ ያለባቸው ጥሩ ወይም መጥፎ መሆናቸውን ኢትዮጵያውያን ገና ስላልወሰኑ ነው። ወደ ወጎቹ እንመለስና እንደሚባለው ብዙውን ጊዜ በአውራ ጎዳናዎች ላይ ከጉዞ አረፍ ተብሎ እሳት በሚነድባቸው ቦታዎች ላይ አስደናቂ ወጎች ይወጋሉ። በርግጥ አገሪቷ አሏት ተብሎ የሚወራላቸው አውራ ጎዳናዎች ጥቂት ናቸው። ከመንገድ ወጣ ያለ ገላጣ ቦታ ላይ የተዳከሙትን መንገደኞች በሚያሟሙቀው እሳት ዙሪያ ጠንቅቃ ምላሶች ሁሉ ይፍታታሉ ይባላል። አንዳንዴ ልምድ ያላቸው መንገደኞች በቅል ከሚይዙት አረቄ ጎንጨት ይደረጋል። ታዲያ ሞኛንግስ የሚለውን ቅጽል ስም ያተረፈው አረቄ ምላስን ዘና ለማድረግ እና ጨለማውንና መግቢያና መውጫው የማይታወቀውን የኢትዮጵያዊን ልብ ከፈትፈት ለማድረግ ይጠቅማል። ለኢትዮጵያዊ የማያውቀውን ሰው በጥርጣሬ ማየት ተፈጥሯዊ ነው ማለት ይቻላል። ነገሩ የምታውቃቸው ሰዎችም ሆኑ ጓደኞችህ ሁሌም በረከትን ይዘው ስለማይመጡ ጉዳዩ ለመረዳት አያዳግትም። ማንንም አትመን፣ በተለይ የገዛ ምላስህን የሚለው ዝነኛ ኢትዮጵያዊ ብህል ነው። የአፎለምታ የሚያጋጥማቸው ሰዎችን መጠባበቅ ስራቸው በሆነ ሰላዮች ጢም ብላ የሞላች አገር ውስጥ በጣም አስፈላጊ ማስጠንቀቂያ ነው። አፍላፊ ያስቀጣል። እንዲሁም ሰላዮች ጆሮአቸውን ስለሚያቀባብሉ ወይም ጆሮአቸውን ሰክተው አፋቸውን ስለሚጠቡ ጆሮ ጠቢ ይባላሉ።
እንግዲህ ይህ ለተኖረ ነባራዊ ሁኔታ ግርድፍና ጉልህ ማብራሪያ ይሆን ይሆን? ይመስላችሁን ምረጡ።
ግን ተጨባጩ እውነታ ይኸው ነው።
ያም ሆኖ ሰዎች ጫካ ውስጥ በእሳት ዳር ዙሪያ ለማያውቁት ሰው ሁለተኛ አላገኘውም ብሎ በማሰብ የውስጣቸውን ሁሉ አራግፈው ይዘቀዝቃሉ።
ቢሆንም ግን ለክፉም ለደጉም በዚህ አይነት ሁኔታ ውስጥ ወጎች የሚወጉት ተጨማምሮባቸው፣ ስሞች ተቀያይረው፣ ቦታዎች ተድበስብሰው ነው። ማን ያውቃል? በኢትዮጵያ ውስጥ ሊሆን አይችልም የሚባለው ነገር ሆኖ የመገኘት ልማድ አለው። እንደሚባለውም የፈሩት ይደርሳል፣ የጠሉት ይወርሳል።
ይህን እንደ መግቢያ ካልኩ በኋላ አንድ ጊዜ በአገሪቱ ውስጥ ራቅ ያለ ቦታ በእሳት ዳር ዙሪያ የሰማሁትን አንድ ወግ ላወጋችሁ ፈልጋለሁ። የሩቅ ዘመድ ለመጠየቅ እየተጓዝኩ በነበረበት ጊዜ ነው እኔ በሚሄድበት አቅጣጫ በበቅሎ የሚጓዝ አንድ ሽማግሌ ያገኘሁት።
ብቻውን በበቅሎ የሚጓዝ ሽማግሌ ማየት ለአዲሲቷ አብዮታዊት ኢትዮጵያ አዲስ ነገር ነው።
በድሮ ጊዜ በቅሎ ያለው ሰው ብዙውን ጊዜ በእግር ሆነው የሚከተሉት አሽከሮች ይኖሩታል።
እኔ ያገኘሁት ሽማግሌ በድሮ ጊዜ ጥሩ ሕይወት ያሳለፈ ይመስላል። ከአብዮቱ በፊት
በእኔ አመለካከት እስካሁን ድረስ የበቅሎ ባለቤትነቱን ይዞ መቆየቱ እድለኛ ነው።
እስከ አብዮቱ ድረስ በከፍተኛ ታማኝነት ካገለገሉት የድሮ ስርዓት ጋር የተያያዘ ማንኛውንም ነገር በመውረስ እና ለመንግስት ገቢ ለማድረግ የሚተኩ አዳዲስ ባለስልጣናት ከመኖራቸው አንጻር ማለት ነው።
ማንኛውም በሶቪየቶች የሰለጠነ አዲስ ካድሬ እንደሚያብራራላችሁ በበቅሎ የሚሄድ ሽማግሌ፣ ያውም በሚገባ የተቀለበ በቅሎ፣ ደንበኛ የድሮ ስርዓት ምልክት ነው። የሆነ ሆኖ በመንገዳችን ላይ እኔና ሽማግሌው ማውራት ጀመር።
እኔ በእግሬ እሱ ደግሞ በቅሎ ላይ ሆኖ እየተጓዝን ነው።
እኔ ለሚሄድበት ቦታ ወደሚቀርብ መንደር እንደሚሄድ አወቅኩና ሳንነጋገር አብረን ለመጓዝ ወሰን።
እሱ ሊንፊልድ ቦልት ጠመንጃ ጓንድ የሚባለውን ይዟል።
እኔ ደግሞ ቀልጣፋውንና አጠቃቀሙን ካወቁበት አደገኛ የሆነውን መውዜር ታጠቂያለሁ።
ሁለታችንም መታጠቃችን ሁኔታውን ሚዛናዊ ቢያደርገውም በተጨማሪ ግን አደጋውን በዚያው ልክ ጨምሮታል።
የኔ መሳሪያ ተቀባብሎ ተዘጋጅቶ ነበር።
የእሱም እርግጠኛ ነኝ እንደዚያው ነው።
የተማመነው በተለመደው ኢትዮጵያዊ መንገድ ነው፣
ጥርጣሬ በተሞላበት ሁኔታና በትንሹ
እንዳልኩት። ማን ያውቃል?
ሽማግሌም አረባኔ ነፍሰ ገዳይ ሊሆን ይችላል፣ እንደኔም አይነቱ ወጣት እንደዚያው።
ለነገሩ መንግስታችንም እኮ ያን ያህል እድሜ ጠገብ አይደለም።
የአገሬ ሰዎች ግን በጣም አደገኛው መንገድ የሚገኘው በሴት ልጅ ባቶች መሃል ነው ይላሉ።
ይሄ እንግዲህ ስለምናስብበት መንገድ ጥልቅ እውቀት ይሰጣችኋል።
የከተማ ሰው መሆን አለብህ አለ ሽማግሌው በቀጥታ።
እርጅና ቀጥታ የመናገርን አንዳንዴም አክብሮት ያለማሳየትን መብት ይሰጣቸዋል።
ምንም ነገር ለማረጋገጥ ወይም ለመካድ ሳትፈልግ ስትቀር ፈገግ ማለት ነው።
ፈገግታ አሳየሁት።
መውዜሩና ልብስህ ጥሩ ሽፋን ነው ቀጠለ። እኔ ግን ጥሩ አይኖች ናቸው ያሉኝ፣ እጆችህ እግሮችህ የገበሬ አይደሉም። ስለዚህ ለመንግስታችን ራስ ምታት የሆኑ ተግባራትን ከሚፈጽሙ ከነዚያ ሰይጣን ወጣቶች አንዱ እንደሆንክ ገምታለሁ።
መንግስታችን ያለበት ሁኔታ አንዳች የምጸት ቅላጼ ነበረው።
ቅንነት የጎደለው አባባል ነበር።
መልእክቱ ገባኝና ይበልጥ ሞቅ ያለ ፈገግታ አሳየሁት።
በመሃላችን ድልድይ ተዘረጋ ማለት ነው።
እስካሁን ምንም ስላልተናገርኩ በማንኛውም ሰዓት ሳልዋረድ ላፈገፍግ እችላለሁ ማለት ነው።
ልክ
ክንደ ሩቅ ምስራቃውያን ሁሉ ኢትዮጵያውያንም ስለወርደት በጣም ይጨነቃሉ። ጉዞአችን ረጅም ነው፣ ግን እኔ በእግር መሄድን የለመድኩት ነገር ስለሆነ ብዙ አላስቸገረኝም። ሽማግሌው በቅሎው ላይ ነው። ራሱን በሰፊ የሰሌት ባርኔጣ ከፀሐይ ተሸፍኗል። አካሄዳችንም የተመጠነ ነበር። ለምንድነው የጢማሞቹን ጓደኞችን አይነት አውቶማቲክ መሳሪያ አልታጠቀው? ጠየቀ ሽማግሌው። አዎ አውቃለሁ፣ መውዜሩ የዘራፊዎችን ትኩረት አይስብም። እንዲያውም ልክ ነህ። እግዚአብሔርን የሚፈራ ገበሬ እንኳን አውቶማቲክ የታጠቀ ሰው ቢያይ ሰውየውን እንዴት እንደሚያጃጅለው እንደሚያታልለውና ጠመንጃውን ለመውሰድ እንዴት እንደሚገለው መዶለት ይጀምራል። ክፋት መቼም ከምንበላው እንጀራ ነው የሚመጣብን። እኔ ነኝ ሽማግሌ ሰው ነኝ። ራሴን ማን እንደሆኑ እንኳ ከማላቃቸው ሰዎች ለመከላከል መሳሪያ መታጠቅ አለብኝ። ከማንም ቢሆን በጣሊያን ጊዜ ሌሎች አገሩን ጥለው ሲሄዱ እኔ ፋሽስቶችንና የሙሶሎኒን ታጣቂዎች ተዋግቻለሁ። ለአምስት ዓመታት ለአገራችን ተሰቃይተናል። ቤተሰቦቻችንን፣ ጓደኞቻችንን፣ ንብረታችንን አጥተናል። ንጉሱ እንኳ ሳይቀር ከነ ቤተሰቡ ወደ ውጭ አገር በመጓዝ አጋፍጦን ጥሎን ሄደ። ኋላ ላይ ከእንግሊዞች ጋር ተመልሶ መጣ። እኛም ይቅራል ነው። በጊዜው ብዙ አርበኞች ጥሎን በመሄዱ ክደት የፈጸመብን መስሎ ቢሰማቸውም ቢያንስ አጋር ይዞ መጥቷል ብዬ ነበር የተከራከርኩት። ታዲያ እንግሊዞቹስ? ሰይጣኖች! መቅደላ ላይ አጤ ቴዎድሮስን ምን እንዳደረጉት ታውቅ የለም? ቆራጡ ንጉሥ ከሞተ በኋላ መቆየት ፈልገው ነበር ሊገዙ፣ ግን ኢትዮጵያውያን መከራቸውን እንደሚያሳዩአቸው አውቀው ሐሳባቸውን ቀየሩ። ጣሊያኖቹ ከተሸነፉ በኋላ ደግሞ እንደገና ሞክረው ነበር። እንደገና አቅዳቸው ስለመከነባቸው እኛን ሴራና መከፋፈል ውስጥ ከተቱን፣ በተለይ በሰሜን። ለማለት የፈለግኩት ምንም እንኳን ለነጻነት የተዋጋነው እኛ ብንሆንም አገር ጥለው የጠፉት ባንዳዎችና ከሃዲዎች ተመልሰው ጌቶች ሆኑ። ይህ የኛ ታሪክ ነው፣ ያንተም ታሪክ ነው። ግን እናንተ ወጣቶች አባቶቻችሁን አታከብሩም፣ የገዛ አገራችሁን ታሪክ አታውቁም። ምንም ያህል አስቀያሚ ቢሆኑም ፈረንጆቹን ለመሆን እነሱ የሚያደርጉትን ትቀዳላችሁ። ስለሆነም ተመሳሳይ ወጥመድ ውስጥ ወደቃችሁ። ንጉሱን ተንኮሳችሁና አዋግባችሁ መጨረሻውን አቀረባችሁት። በንጉሱ ትእዛዝ እናንተን ሲገሉ የነበሩት ወታደሮችም አሁን ስልጣን ይዘው ቁጭ። አሁን ሁላችሁም እየታሰራችሁና እንደ ዱር እንስሳ በየጫካው እየተገደላችሁ ነው። የምናገረው እውነትነት የለውም? ስነ ስርዓት የጎደለ ሰው ካልሆንክ ወይም እርግማን ካላማረ በቀር ሽማግሌን አትቃወምም። አቋራጭ መንገድ ይመረጣል። እውነት ነው የተናገሩት ስል እጄን ሰጠው። ግን ሁሉንም ወጣት እንደዚህ ባንድ ላይ መፈረጅ የሚቻል አይመስለኝም። በታሪካችንና በአገራችን ኩራት የሚሰማንና በባርነት ነጮቹን የማናመልክ ብዙዎች አለን። እና አሁን የት ነው የምትገኙ? ሽማግሌው ገና እየተሟሟቀ ነበር። በርካታ ወንዶችና ሴቶች ወደ ሱዳን ሲሸሹ ያጋጥሙኛል። ለምንድን ነው እንዳንተ እዚሁ ቀርተው የማይታገሉት? ለምንድን ነው ጠመንጃ በተተኮሰ ቁጥር እንደ ጥንቸል አቅላቸውን ስተው የሚደነብሩት? ፈሪዎች እንደሆኑ ትክዳለህ? እንደዚያ ማለት እንኳ አስቸጋሪ ይመስለኛል አልኩኝ። አብዛኞች በመንግስት ሽብር እየተካሄደባቸው ነው። ብዙዎቹ ምንም ፖለቲካ የሚባል አያውቁም፣ እዚያ ውስጥ መግባትም አይፈልጉም። በተጨማሪም ሁሉም ደርሰን አላደራጀናቸውም። በጣሊያን ወረራ ወቅት ሁሉም ወጣቶች ግራዚያኒን ተዋግተዋል። እሱን እኮ ነው ብለው አንተ ልጅ አለ ሽማግሌው ፈገግ እያለ። ቆራጦቹ ተዋግተዋል፣ ፈሪዎቹ ከእናቶቻቸው ቀሚስ ኋላ ተደብቀዋል፣ ለፋሽስት ኢጣሊያ አጎብድደዋል፣ ወይም ደግሞ አገር ጥለው ሸሽተዋል። ሁሉም ቢዋጉ ኖሮ ድል ለመቀዳጀት አምስት ዓመት አይወስድብንም ነበር። ያው ነው አልኩኝ፣ ሁሉም አይዋጋም። መጀመሪያ ላይ ደፋሮቹ፣ ቆራጦቹና ንቁዎቹ ናቸው ቢዋጉት። የነሱ ምሳሌነትና መስዋዕትነት ሌሎቹን ያጀግናል።
ቆራጦቹ ከመቱ ፈሪዎቹ ብቻ ይቀራሉ። ሽማግሌው አሾፈ። ኢትዮጵያ ወነተኛዎቹ ወንዶች ፋሽስትን ሲዋጉ ሞቱና ፈሪዎቹ ቃጤው ጋር ቀሩ። አሳዛኙ ታሪካችን ይኸው ነው። አሁንም ተመሳሳይ ነገር እየተፈጠረ ነው። እዚህ ጫካ ውስጥ እየተሰየቃያችሁ ያላችሁት ሁሉ ትሞታላችሁ። ማን ይቀራል? የሸሹት ከተማ ውስጥ የወታደሮቹን ቦት ጫማ አስካውን ድረስ እየላሱ ያሉት። ኢትዮጵያ የተረገመች አገር ነች አለ መጨረሻ ላይ ሀዘን በተላበሰ ቅላጼ። ከዚያ በኋላ ለረጅም ጊዜ አልተነጋገርንም። ሁለታችንም በየራሳችን ሐሳብ ውስጥ ሰመጥ። አንድ ምንጭ ጋር ስንቃረብ እረፍት ወሰድን። በቅሎም እንዲያርፍ አድርገን እኛ ከያዝነው በሶና ዳቦ ቆሎ ተካፍለን ቀመስ። ፀሐይ ልትጠልቅ ስትቀረብ ሰማዩም ሲቀላና ወፎችም ወደየጎጆአቸው ሲያመሩ ሌሊቱን እዚያው ለማሳለፍ ወሰን። ሽማግሌው በቅሎ በጨለማ ሲሄድ ወለም እንዳይለው ስለተጨነቀ እንጂ እኔ እንኳ በሌሊት የመጓዝ ልምድ ስለነበረኝ መቀጠል ፈልጌ ነበር። ጥሩ ቦታ አመረጥኩኝ። በምንጩና በጥርጊያ መንገዱ መካከል ያለ ድብቅ ቦታ እሳቱን አንድጄን ተጨረስኩ። እና ሽማግሌውም ተመቻችቶ ጋደም እንዳለ መጨለም ጀመረ። ለሁለታችንም በድንጋይና በእንጨት ሁለት ምሽጎች ሰራው። ተኩስ ቢከፈትብን እንኳን ከነዚህ ጀርባ ተሸሽገን እድላችንን እንሞክራለን። እዚያ የስልጠና ካምፕ ውስጥ የተሰጠን ትምህርት ድንጋይና እንጨት ከታጣ መሬቱን ቢሆን ቆፍር ይላል። ያለ ሽፋን በፍጹም እንዳትተኛ። ግልጽና ሜዳማ የሆኑ ቦታዎችን አትጠቀም። በቅሎ የሚበላው ተሰጥቶ ታስሯል። እኛም ምግብ ቀምሰናል። እሳቱም መሞቅ ጀምሯል። ሽማግሌውም እንደሚጠበቀው ከከረጢቱ ውስጥ አንድ ጠርሙስ አረቄና ሁለት የቡና ስኒዎች አወጣ። የደከመ ሰውነታችንን ለማሟሟቅ አለ ፈገግ እያለ። ትንሽ እንደምትቀምስ ተስፋ አድርጋለሁ። በሽምቅ ተዋጊ ሰራዊት ውስጥ ብርቱ መጠጥ መጠጣት የተከለከለ ቢሆንም በሕዝቡ መካከል የመስክ ሥራ የተሰማራ ነው ግን በመሰለን መልኩ እንድንወስን ይፈቀድልናል። ስለዚህ ተቀላቀልኩት። አረቄው ጠንካራ ነበር። ምላሴን ሲያሳርረው ደካማውን ሆዴንማ ሊያረገው የሚችለውን ነገር አስቤ ፈራሁት። አንድ መለኪ አረቄ በየቀኑ መጠጣት የኑሮን ሸክም ለመቻል ይጠቅማል አለ ሽማግሌው። ከዚህ በፊት ብዙ ጊዜ የሰማሁትን የተለመደ አባባል በመድገም በልክ ነው መጠጣት ያለበት። በተለይ የጎጃም ዳግም አረቄ በጣም ኃይለኛ ነው። ሴቶቻቸውም በጣም ጠንካራ ናቸው። ለዚያ ይሆናል እንደዚህ አይነት ኃይለኛ አረቄ የሚጥሩት። ሳይንሳችሁ ምንድነው የሚለው? ሳይንስ አልኮል በትንሹ ሲሆን ጥሩ ነው ይላል አልኩት። ፖ ሁሉ ጊዜም ቢሆን ነጮቹ ልፍስፍስ እንደሆኑ አውቅ ነበር። በትንሹ ነው። በርበሬ እንኳን አይበሉም እኮ ልፍስፍስ ብቻ። እንግሊዞቹ ግን እንዳሳ ነው የሚጠጡት። ሳስበው እንደ ሌሎቹ ፈረንጆች አይመስሉኝም። እንግሊዞች ተንኮለኛ ሰይጣኖች እንደኛው ናቸው። ታውቅ የለ የሚጠሏቸው መስሎኝ አልኩኝ። ነገር ስፈልግ እጠላቸዋለሁ አለ ሽማግሌው በስሜት። እውነት ግን እውነት ነው። እኛ ሀበሾች ስንባል በብዙ መልኩ እንደነሱ ነን። ሸር፣ መከፋፈል፣ ጭካኔ፣ ማጭበርበር። በዚህ እኮ ተወዳዳሪ የለንም። አረቄን ተጎነጨው። በእናንተ ጊዜ ግን ሁኔታው የተለየ ነበር አይደለም? አሁንም ነገር እየፈለግኩ ነው። ሽማግሌው ግን ወጥመድ ውስጥ አልገባም። ማን ነው እንደዚያ ያለ? እናንተ ወጣቶች እኮ ልፍስፍሶችና የተደናገራችሁ ስለሆናችሁ ለሸረኝነት ክህሎት እንኳን የሚበቃ አቅም የላችሁም። በስልት የማታለል ጥበቡም የላችሁም። በሳቂ አቋረጥኩት። እንዴት ነው ሰው በስልት የሚያታልለው? የሚያስቅ ነገር መስሏል መለሰ ሽማግሌው። ድምፁ ጮክ ቢልም ተናዶ ግን አልነበረም። ምርት የሚባለው ማጭበርበር ፍጹምና የማዳግም ድባቅ የሚመታ መሆን አለበት። እንግዳን ሰው ማታለል ወይ በመጠኑ የሚያቆጥን ሰው መካድ ሊነገርለትም የሚገባው ነገር አይደለም። ተራ ነገር ነው። ማንንም ቂል ያደርገው የሚችለው ጉዳይ ነው። የክህደትን ጫፍ የሚነካው እውነተኛ አታላይ የቅርብ ጓደኞቹን ሚስቱንና ቤተሰቡን የሚያታልለው እነሱም ላይ የሚያደርገው ነገር ዝም ብሎ በመጠኑ ምቾት የሚነሳቸው አይነት ነገር ሳይሆን ህይወታቸውን የሚለውጥ ነገር ሲሆን፣ አየህ ይሄ ከፍተኛው ማጭበርበር ነው። ሊወራለት የሚገባው አይነት ክህደት ግን ልብ በል እንረግመዋለን እኮ አስተነቀቀኝ ሽማግሌው። ስልቱን ጨርሶ የሥነ ምግባር መርህ የለሽ መሆኑንና ፈሪሃ እግዚአብሔር የሌለው መሆኑን እንረግመዋለን። በውስጣችን ግን የሚጠይቀውን ወኔ እናደንቀዋለን። ለራስ የሚሰጥ ፍጹም ፍቅር የሚወገዝ ነገር ቢሆንም ግን ደግሞ በአድናቆት የሚታይ ነገርም ነው። ይህ ነው የሕዝብ ባህል። ታዲያ ለምንድን ነው ከሃዲዎችን የሚጠሉት? ማን ከሃዲን ይወዳል? አድናቆት ማለት እኮ ተቀባይነት ማለት አይደለም። ከሃዲ እኔና አንተ ማድረግ የማንችለውን ነገር ነው የሚያደርገው። በአገር ወይም ሰብአዊ ፍጥረት ፍቅር የታሰረ አይደለም። ለራሱ ብቻ ነው ግድ የሚሰጠው። ነገሩ ፈሪነትን ቢያካትትም በተጨማሪ ግን የሆነ አይነት ወኔንም ያመላክታል። በጣሊያን ወረራ ወቅት በኔና በሌሎችም ላይ በደረሰ አንድ አጋጣሚ ምክንያት ስለ ጉዳዩ ለበርካታ ዓመታት አስቤበታለሁ አለኝ ሽማግሌው። እኔም ጥቁሙን በመረዳት መንገዱን ጠረኩለት። እስኪ ስላጋጣሚ ዋጫውቱኝ። እንዴታ አለኝ። እኔም ባልጠይቀው ኖሮ ታሪኩን ሊያወጋኝ አስቀድሞ ወስኖ የነበረው ሽማግሌ እንድትጠነቀቅ ሊያስተምርህ ይችላል። ደግሞም የአገርህ ሰዎች ምን ያህል ውስብስብ እንደሆኑ እንድታስብበት ያደርጋል። ለራሱ ሁለተኛ ስኒ አረቄ ቀዳ። በጣም ቅር ቢለውም እኔ ግን ግብዣውን አልተቀበልኩም። በምትኩ እሳቱ ላይ እንጨት ጨመርኩ። ሽማግሌው ጀመረ። ያ ዘመን መቼም በጣም አስቸጋሪ ጊዜ ነበረ። ንጉሱ ሸሽቶ ነበርና እኛም አውራ እንደሌላቸው ልቦች ተበታትነን ነበር። ጣሊያኖቹም ጠንካራ ነበሩ። በዚያ ላይ በሺዎች የሚቆጠሩ ባንዳዎች እያገዟቸው ነበር። ዘመናዊ መሳሪያ አልነበረን። ደግሞም ላሉን ጥቂት መሳሪያዎች ጥይት አልቆብን ነበር። ግን መቼም ነጻነት ቅዱስ ነውና ተነሳን። ወኔ፣ የአገር ፍቅር፣ ጦር፣ መጥረቢያና ጥቂት መሳሪያዎች ብቻ ነው የነበረን። እንዲሁም ጋራ ሸንተረሩን እናውቀው ነበር። በደጃች አዳነ ስር ነበርኩና ጣሊያኖቹን በወልቃይትና በጠገዴ ያጠቃል። ሁለት እዚህ አስር እዚያ ስንገድል፣ ዛሬ አስር ስናቆስል፣ 20 ወይ ከዚያ በታች ነገ ስንል ቆየን። ጣሊያኖቹን መግቢያ መውጫ ሳጣናቸው። ሴቶቻችንን ይወዷቸው ስለነበር ድክመታቸውን ለራሳችን ጥቅም አዋል ነው። ሌላው ደግሞ መርዝ ነው። ከመካከላቸው አንዱ ራሱን ካረካ በኋላ ራቆቱን እንደተኛ ጎጆ ውስጥ ገብተን አንገቱን እንቀለዋለን። አንዴ ግዴታቸውን ከተወጡ በኋላ ሴቶቹ ከኛ ጋር ይሄዳሉ። አንድ ጊዜ ጣሊያኖቹ ትልቅ ጥቃት ሊጥሉብን እየተዘጋጁ መሆናቸውን መረጃ ደረሰን። ከጠላት ድንበር ኋላ ሰርገው ገብተው የጥቃት እቅዳቸውን ለማደናቀፍ እዚያው እንዲያጠቋቸው ከታዘዙ ሌሎች 25 ሰዎች ጋር አብሬ ተመረጥኩ። የምወደውና ደግሞ ጎበዝ የሆንኩበት አይነት ስራ ነበር። የቡድኑ ኃላፊ ተደርጌ ተሰየምኩ። አንድ ነሲቡ የሚባል ደፋር ወጣት ደግሞ የኔ ምክትል ነበር። አንድ ውድ የሆነ የእንግሊዝ ብሬን ጠመንጃ ተሰጠን። ጠመንጃዎቻችንን እንደ ጊዜው ሁኔታ በቀይ ጥይት ነበራቸው። እናም ተነስተን ሄድን። ሰርጎ መግባቱ ያን ያህል አስቸጋሪ አልነበረም። በቃፍትያና ባዲረመጽ በኩል የነበረው አካባቢ በጣሊያኖች ቁጥጥር ስር አልነበረም። ደግሞም በካሃዲው ታየ ስር የነበረው ኃይል ቦቅቧቃ ብቻ እንደሆነ እናውቃለን። የመጀመሪያው ግዳጃችን ልክ ከቃፍትያ ወጣ ብሎ ያለ አካባቢ ላይ ነበረ። አንድ ባለ 10 ሰው ቃኝ ኃይል ደምስሰን ተጨማሪ መሳሪያና ጥይት አገኘን። የሚቀጥለው ዘመቻ አዲረመጽ ላይ ነበረ። የነዳጅ ማቆሪያና ሁለት የጭነት መኪናዎች አጋየን። ከዚያም ተመንደር ወደ መንደር እየተዘዋወረ የታወቁ ካህዲዎችን በፍጥነት እየረሸን ተንቀሳቀሰ። ፍርሃት በሰፊው ተዛመተ። ታሊያኖቹም ትልቅ ኃይል ከልላቸው ውስጥ እንደገባና የቃፍያ ዲረመጽን መስመር የማያስተማመን እንዳደረገው አስበው ግራ እንደተጋቡ ሰማን። ዋናው የአርበኞች ጦር ላይ ጥቃት ከመፈታቸው በፊት እኛን አድኖ ለመደምሰስ ተወሰነ። ተልኳችን ውጤታማ ነበር ማለት ትችላለህ። ችግራችንም እንግዲህ ያኔ ነው የጀመረው።
እኔ እሳቱን ስቆሰቆስ ሽማግሌው ደግሞ ሶስተኛውን ስኒ አረቄ ለራሱ ቀዳ። እኔ ግን የበፊቱን መጨረሱን የእውነት አላስተዋልኩትም ነበር።
ጣሊያኖቹ ተጨማሪ መሰናክሎችን በመንገዳችን ላይ አቆመዋል። ተጨማሪ የቦንድ ኃይሎችን ተሰማርተዋል። ከመንደር መንደር መንቀሳቀስ አስቸገረ፣ ምግብም ችግር ሆነ። ስለዚህ ምን ዘዴ መጠቀም እንዳለብን ከነሲቡ ጋር ተወያየው። አስሰው እስከሚያገኙን ቁጭ ብለን ከምንጠብቃቸው የሚሻለው አካሄድ ማጥቃት እንደሆነ ወሰን። ቃል አቀባዮች ከቃፍትያ ወጣ ብሎ የሚገኝ ቦታ ላይ 30 ምናምን ጣሊያኖች እንዳሉ ነግረውናል። የማጥቃት እቅድ አውጥተን ስናበቃ ነሲቡ ከሌሎች 10 ሰዎች ጋር ሆኖ እንዲሰልልና አካባቢውን አጥንቶ እንዲመጣ ተላከ። ከሁለት ቀን በኋላ ሲመለሱ ነሲቡ ጣሊያኖቹ ዝርክርክ እንደሆኑና ልናጠቃቸው እንደምንችል ነገረኝ። በማጥቃቱ ላይ ወሰንና ወደ ኢላማችን ተንቀሳቀስ። አስታውሳለሁ ጣሊያኖቹ ወዳሉበት ቦታ ስንጠጋ ጨረጋ የወጣችበት ምሽት ነበር። ለቡድን መሪዎች ትዕዛዝ አስተላለፍኩ። ቦታችንን ለመያዝ 5 ቦታ ተከፈል፣ ግን አንድ ጥይት እንኳን ለመተኮስ አልቻልንም። ጠመንጃና መትረየስ እየተተኮሰብን ዙሪያችን ሙሉ ፍንዳታ በፍንዳታ ሆነ። ወጥመድ ውስጥ ገብተን ተከበብ። የጠላት ጥይቶች የእኛን ሰዎች እየመቱ ዙሪያዬን ጩኸትና ማቃሰስ ሰማሁ። ማንም ሰው እጅ አይሰጥም። መልሼ ለመተኮስ ሽፋን እየፈለኩ ጮኩኝ። የአንድ ሰዓትን ያህል የረዘሙ 5 ደቂቃዎች። ነሲቡ ተጣራው። እዚህ ነኝ ሲል ከርቀት ላይ ሆኖ መለሰ። በቅጽበት ውስጥ መሬት ለመሬት እየዳኸ ወደ እኔ መጣ። እንዴት ነን ያለ ነው ጠየቅኩት። ሁኔታው መጥፎ ነው አለ። 1/6 የቀረን ይመስለኛል። መውጣት እንችላለን ስል ጠየቅኩት። መልስ አልሰጠም። ከወደ አዲረ መጻቅጣጫ የከባድ ተኩስ ድምፅ እንደማይሰማ አስተዋልኩ። ወደ ተጠናገረው ምሽጋቸው የሚወስደውን መንገድ የምንተው መስሏቸው ጣሊያኖቹ በትንሽ ኃይል እንደዘጉት ጠረጠርኩኝ። አጠገቤ ከነበሩት 4 አርበኞች አንዱ ብቻ ነበር በሕይወት ያለው። ሄድና ስንት እንደተረፈው አይተና ወደዚህ አምጣቸውና አፈትልከን ለመውጣት እንሞክራለን አልኩት። ስለቆሰሉት አልጠየቀኝም፣ አውቆታል። ልክ የቆሰሉት ራሳቸው ምን መደረግ እንዳለበት እንደሚያውቁት ሁሉ ጣሊያኖቹ ላይ መልሶ መተኮስ ምንም ጥቅም አልነበረውም። ስለዚህ እንደ ሽፋን በያዝኩት ትልቅ ዛፍ ስር አርፌ ተቀመጥኩ። ጥቂቶቹ መብረራቸውን ቀጠሉ። ከቅርብ ርቀት አሁንም ተኩስ ይሰማኛል። ነሲቡና ሌሎቹ የቆሰሉትን እያሳረፏቸው ነበር። ከትንሽ ጊዜ በኋላ ነሲቡ ተመለሰ። ከሱ ጋርም ሌሎች 3 አርበኞች ብቻ ናቸው የመጡት። አይኖቻችን ተገናኙ። ምንም ተጨማሪ ነገር ማለት አልነበረበትም። ሌሎቹ ሁሉ መሞታቸውን አወቁኝ። አንድ ሰው ሽፋን ሊሰጠን ይገባል አለ ነሲቡ። እኔ ሽፋን ልስጣችሁ? መልስ ከመስጠቴ በፊት የተረፉት ሌሎች ተቃወሙና እነሱ ሊያደርጉት እንደሚገባ ገለጹ። ከመካከላቸው አንዱ ስሙ ከበደ የሚባለው በመጠኑ ያነክስ ነበርና ይህንን እንደ ምክንያት አቅርቦ ወደ ኋላ መቅረት ያለበት እሱ እንደሆነ አስረዳ። ምንም እንኳ ማነከሱ ከዚህ በፊት ምንም ያህል የመዝመት ችሎታውን እንዳላስተጓጎለው ብናውቅም ከእናንተ እኩል በፍጥነት መሄድ ስለማልችል እንዲያውም ጎትታችኋለሁ አለ። እኔም ነሲቡን ትቶ መሄድ አልፈለግኩም። ስለዚህ ከበደ እንዲቀር አደረግኩኝ። ምን ያህል እንዳመሰገነኝ ብሰማ ኖሮ ቆንጆ ሴት ልጄን የዳርኩለት እንጂ በእርግጠኝነት ለሚያጋጥመው ሞት የተስማማሁ አይመስልህም ነበር። 5
ከበደን ከሞቱ ሰዎችቻችን የተወሰዱ መሳሪያዎችና በቂጥ እየተተነው ወደ አዲረመስ መንገድ አቀና። ከኋላችን ከበደ በሃሞተ ኮስታራነት መተኮስ ጀምሯል። ከተቃራኒው ወገን የሚመጣውም ጥይት የዚያኑ ያህል የሚያደነቁር ነበር። በግርግሩ መሃል 3 ባንዳዎችንና አንድ ጣሊያን ወታደር ገለን ማምለጥ ቻል። ለሊቱም ሙሉ ስንጓዛድረን በነጋታው ጧት አንድ ምንጭ ዳር ረፍት አደረግን። ጥቂት በሶ ስለነበረን እሱን ቀማምሰን አረፍን። ግን ምንም ቢደክመኝም እንኳን መተኛት አልቻልኩም። ጣሊያኖቹ ሲጠብቁን እንደቆዩና በቁጥርም ከ30 በላይ እንደነበሩ እርግጠኛ ነበርኩ። ወኔ ቢስና ችሎታ ያለሽ ስለነበሩ ነው እንጂ ከበው ሙሉ በሙሉ ሊደመስሱን ይችሉ ነበር። ሚስጥር ያሾለከው ማን ነው? ዘመቻው የሚታወቀው በኔ በነሲቡና በሌሎች 4 የቡድን መሪዎች ብቻ ነበር። ከሚያውቁትም ማል 3ቱ ሞተዋል፣ 3 ቀርተዋል። እኔ ነሲቡና ሌላ ወንድ ወሰን የተባለ አርበኛ። ምንም እንኳን ኢትዮጵያዊ ራሱን ጭምር አያምንም ቢባልም መረጃውን ለጠላት ያሾለኩት እኔ እንዳልነበርኩ እርግጠኛ ነኝ። ነሲቡ ቁርጠኛ አርበኛ፣ እንዴት እንዲህ ያረጋል? ደግሞስ ወደ ኋላ ለመቅረት ፈቃደኛ አልነበር እንዴ? ከሃዲ በምድር ላይ ከሚጠላው አንድ ነገር ከሞት ጋር ለመጋፈጥ እንዲህ ራሱን ዝግጁ አድርጎ ያጋልጣል እንዴ? እሱን በመጠርጠሬ ራሴን በመኮነን ሐሳቡን ተውኩት። ወይ ወንድወሰን ወይ ደግሞ ከሞቱት አንዱ ሊሆን ይችላል። ይህን እንኳን ማጣራት ነበረብኝ። ስለዚህ ነሲቡን ቀሰቀስኩትና ጥርጣሬን ነገርኩት። ከሃዲው ወንድወሰን ከሆነ ማምለጥ አንችልም፣ የጓደኞቻችንንም ደም መበቀል አለብን ሲል ነሲቡ ተስማማ። ከዚያም አንድ ሊተገበር የሚችል የሚመስል እቅድ አወጣንና ወንድወሰንን ተባባሪ የሚገኝበት ነው ወደ ተባለ መንደር ሂዶ እንዲሰልላክ ነው። የተባለውም ተባባሪ በርግጥ የኛ መረጃ አቀባይ ነበር። ወንድወሰን ግን ይህንን አያውቅም። ከወንድወሰን ጋር ለመገናኘት ቀጠሮ የያዝንበት ቦታ ተጓዝንና ከጠላት ጋር አብሮ ከተመለሰ ከሩቅ ሲመጣልና የምንችልበት ጥሩ ቦታ መርጠን መጠባበቅ ጀመር። ሲመጣ ብቻውን ነው የመጣው። ሲፈልገንና ስማችንን ሲጠራ እየሰማን ዝም ብለን ጠበቅ። እውነትም ብቻውን እንደመጣ ስናረጋግጥ ከተደበቅንበት ወጣን። ሲያየን ታላቅ እፎይታ እንደተሰማው ማየት ቻልኩኝ። መጥፎ ነገር ተፈጥሮ ይሆን ብዬ አሰብኩኝ እኮ አለ ሽማግሌው በእፎይታ። ከዚያም ተባባሪው እውነትም በተባለው መንደር እንደሚኖርና ጎጆውም ብቻውን ፈንጠር ብሎ የተሰራ በመሆኑ በምሽት ልናጠቃው እንደምንችል ገለጸልኝ። አመሰገንኩትና በእርግጥም መረጃ ቀባዩን እንደምናጠቃው አሳመንኩት። ከዚያም ነሲቡን ወደዚያው መንደር ሄዶ ከመረጃ ቀባያችን ጋር ስለ ወንድወሰን እንዲያጠያይቅ ላኩት። ሌሎቹን ነሲቡ በሌላ የስለላ ተልእኮ ላይ እንደሆነ ነገርኳቸው። ነሲቡ ሲመለስ መረጃ ቀባዩን እንዳገኘውና የጣሊያን ወታደሮችና ባንዳዎቻቸው ወደዚያ መንደር በመምጣት የሆነ ዝግጅት በማድረግ ላይ ያሉ እንደሚመስል መረዳቱን ነገረኝ። በፍጥነት ተመልሼ እንዲሄድለት ፈልጎ ነበር አለኝ ነሲቡ። ወንድወሰን መረጃ ሰጥቷቸዋል ማለት ነው ብዬ በምሬት ደመደምኩኝ። ይህን ውሻ ልድፋው አለና ነሲቡ ላስቆመው ከመቻሌ በፊት ወንድወሰን ወደተኛበት ዘሎ ሄዶ ተኩሶ ገደለው። እኔ እንኳን ካነጋገርኩት በኋላ ብገለው ይሻለኝ ነበር፣ ግን ነሲቡን አልወቀስኩትም። ከሃዲ ከሃዲ ነው፣ እናም የሞተ ከሃዲ አይለቀስለትም። ቀበርነውና ካደርንበት ቦታ ተነሳን። ለመጪዎቹ ሳምንታት ከበርካታ ተዘዋዋሪ ቃኝ ቡድኖች ጋር ተጋጠም። በመጨረሻም እኔና ነሲቡ ብቻ ቀረን። እኔም ግራ ክንዴ ላይ ቆስዬ ነበር። የሆነ ሆኖ ተሳካልንና ዋናውን ኃይል ተቀላቀልን። ከሁለት ሳምንት በኋላም ዋናው ውጊያ ተጀመረና ሞት ከማንም በላይ ነገሰ። አፈገፈግንና ጠቅላላ አካባቢውን ጥለን ወጣን። ከነሲቡም ጋር ወደ ሌላ ቦታ የሄዱ ቡድኖችን በመቀላቀሉ ተለያየን። እኔ እስከ ነጻነት ድረስ በዚያው አካባቢ ቆየሁ። ሽማግሌው ለራሱ ሌላ ስኒ አረቄ ቀዳ። አሁን እንኳ እኔም ተቀላቀልኩት። ወንድወሰን ግን ለምንድን ነው ያደረገው? ሽማግሌውን ጠየቅኩኝ።
ወንዶሰን ምንም አላደረገም አለ ሽማግሌው በሸፍጠኛ ከሃዲ የተገደለ ንጹህና እውነተኛ አርበኛ ነበር ነሲቡ አዎ አለ ሽማግሌው በሐዘኔታ ነሲቡ ነበር ከሃዲው ከነጻነት በኋላ ለወንዶሰን የጣላት ተባባሪ ነው ብለን የነገርነውን መረጃ ቀባያችንን አገኘውት ስለድሮው ጊዜ ስንጨዋወት ሳይታሰብ ስለዚያ ጊዜ ማውራት ጀመር ነሲቡን ታስታውሰዋለህ ስል ጠየቅኩት በርግጥም እንደሚያስታውሰው ነገረኝ ከቃስቲያ ጦርነት በኋላ አንተ ጋር መጥቶ ጣሊያኖች እናንተ መንደር እንደገቡና አንድ ዝግጅት እያደረጉ እንደነበር የነገርከው ትዝ ይልሃል ምንም ሊያስታውስ አልቻለም ነገሩን እዚያ ጋር ልተወውችል ነበር ምንም ቢሆን ረጅም ጊዜ አልፎታል ይሁንና ለምን እንደሆነ ባላውቅም ጥያቄህን ቀጠልኩ በመጨረሻም አስታወሰ ግን ነሲቡን ሲያገኘው ስለ ሌሎች ነገሮች መረጃ ሰጥቶት እንደሆነ እንጂ ስለ ጣሊያኖች ምንም የነገረው ነገር እንደሌለ ነገረኝ እዚያ መንደር ጣሊያኖች ቀርቶ ባንዳዎች እንኳን ነበሩ ይበልጥ በተጫንኩት ቁጥር እንዲያው ታሪኩ ይኸው ነው ብሎ ቀረ ጣሊያኖች እዚያ አልነበሩ ወደ ራሴ መንደር ከተመለስኩም በኋላ የሰውየው ታሪክ ጭንቅላቴን ይጨቀጭቀኝ ጀመር ጣሊያኖች አልነበሩ እንደዚያ ከሆነ ነሲቡ ሲዋሽ ነበር ማለት ነው የለም ይህም ያመላክተውን መደምደሚያ መቀበል አቃተኝ ነሲቡ ከሃዲ ከሃዲ ቢሆንማ ኖሮ እኔ በሕይወት አልተርፍ ነበርኮ ሰውየው ነገር ተቀላቅሎበት ይሆናል ብዬ ደመደሙ ግን ምንም ሰላም ላገኝ አልቻልኩም ጭንቅላቴ ነገሩን ሊተወው አልቻለም ነሲቡን አግኝቼ ነገሩን ለማጣራት ወሰንኩኝ ሌሎች የማደርጋቸው ነገሮች ስለነበሩ ነሲቡ ያለበትን ለማወቅ ወራት ወሰደብኝ በጎንደር ከተማ እንደሚኖርና አሁን በጣም ሀብታም ሰው እንደሆነ ወሬ ደረሰኝ የናጠጠ ነጋዴ ነው ነበር ያሉት ወደ ጎንደር አቀናሁ ይህ ለእኔ ስቃይ ጉዞ ነበር ነሲቡን አገኘሁት በርግጥም በልጽጓል ጥሩ ቤት ቆንጆ ሚስትና አንድ ወንድ ልጅ ነበሩት ወፍሮ እውነትም ደንበኛ ሀብታም ነጋዴ ይመስሏል ቱጃር እንዲህ መባል የሚችል ሰው ጭራሽ ከነበረ ማለት ነው ሲያየኝ ደስ ስላለው እንግዳ የሆነህ ቤቴ ካላረፍክ ብሎ ድርቅ አለ በጋለ ስሜት እንኳን ደህና መጣህ በማለቱና በእንከን የለሽ እንግዳ ተቀባይነቱ ምክንያት የመጣሁበትን ዓላማ ሳስበው አፍረት ተሰማኝ ወደ ጎንደር የመጣሁት ስለ ሕክምና ነው ስለው እሱ ራሱ ሐኪም ጋር እንደሚወስደኝ ቃል ገባልኝ እንዲህ ያለ ከፍተኛ ደግነት ስላሳየኝ ምጥማቅ የሆንኩ መሰለኝ ከባድ ነው በእኔ ቦታ ብትሆን ምን ታደርግ ነበር ጥያቄው ሳላስበው ነው የተወረወረብኝ ምን አደርግ ነበር አላውቅም ስል የማያስቀይመውን መልስ ሰጠሁት ሁለት ምርጫዎች ነበሩት ወይ ዝም እንዳሉ መሄድ ወይ ደግሞ በቀጥታ ማፋጠጥ እንዲህ አርጎም ምርጫ የለ አለ ሽማግሌው እኔም እንደዚህ አስቤ ነበር ልብ በል ግን ቀላል ምርጫዎች አልነበሩም ሁለቱም በዚያ ላይ ምን ጊዜም ሊክድ ይችላል ያኔ ምን አደርጋለሁ ደብድቤ ላሳምነው ነው ፍርድ ቤት ልገትረው ነው በምን ማስረጃ ደግሞም ዳኛው ራሱ የጣሊያኖች ተባባሪ የነበረ ሰው ቢሆንስ ከነጻነት በኋላ ከፍተኛ ስልጣን ላይ የወጡት እነሱ ናቸው እኮ ለጥቂት ቅጽበቶች ሽማግሌው ዝም አለ እንዲቀጥል እየተጠባበቅኩት አረቄን ተጎነጨው ለበርካታ ቀናት ተጨነቅኩበት ቆይቶ ታሪኩን ቀጠለ መከረኛው ሐኪም ጋርም ሄጄ ምርመራ ተደረገልኝ ያ ዲቃላም እዚህም እዚያም ሲነካካኝ ቆይቶ የልብ ችግር አለብህ አለኝ እኔ መሰለ ጤነኛ ሰው ይታይ እስኪ የሆነ ሆኖ ነሲቡ ቤት ቁጭ ብዬ ምግቡን ስበላ ቤት ውስጥ ሳድር ከትንሽ ልጁ ጋር ስጫወትና ያን ሁሉ ጊዜ አባትየውን መግደር ሳስብ ቆየሁ በዚያ በቃፍቲያ በተደረገው መከረኛ ጦርነት የወደቁትን አርበኞች በድንገት ሳስባቸው ምንም ሳልናገር ዝም ብዬ ለመሄድ ወስኜ ነበር ወንድወሰንን አስታወስኩት ራሳችንን ከላክነው የውሸት የስለላ ተልእኮ ሲመለስና ሁላችንንም ሲያየን ምን ያህል ተደስቶ እንደነበርና እኛ ግን ጣሊያኖቹን ይዞ ይመጣል ብለን ፈርተን ተደብቀን እንደነበር ጥርት ብሎ ታወሰኝ ሰው እንግዲህ ማድረግ ያለበትን ማድረግ አለበት አይደል ስለዚህም ነሲቡን ከጥርጣሬዎቼ ጋር አፋጠጥኩት በቀጥታ ነው ያልከው? ለነገር ወጣት ነህ። እኔ ግን ጉዳዩን በጃዙ ቀስርዬ ነው ያነሳሁት። አንበሳን የምትገድለው ዘለህ እንደጠንቸል ወደሱ በመሮጥ አይደለም። ነሲቡን ያንን መረጃ ቀባያችን የነበረውን ሰው እንዳገኘሁትና ምንም እንኳን እርሱ ነሲቡን ረስቶት የነበረ ቢሆንም እኔ ትውስታውን እንዳደረስኩለትና በመጨረሻም እንዳስታወስኩት ነገርኩት። በድንገትም ነሲቡ ውጥረት እንዲያውም ጭንቀት ቢቴ ውስጥ ሲገባ ታወቀኝ። እኔም በነገር ወጋ ማድረጌን ቀጠልኩበት። ልታየው የሄድክበትን ቀን ራሱ አስታወሰው አልኩት። ምንም የማላውቅ መስዬ ታስታውሳለህ አይደል ወንድ ወሰንን ያጠመድነው ዕለት? ነሲቡ ፈገግ አለ። እንዴታ አለ። ያ ውሻ እኮ ሁላችንንም ሊያስጨርሰን ነበር። ሰውየው ግን የዚያን ጊዜ ጣሊያኖችን ቀርቶ ባንዳዎቻቸው እንኳን እዚያ መንደር እንዳልነበሩ ነገረኝ አልኩት። ነሲቡ ዝም ብሎ ተቀመጠ። ግን በደንብ ሳየው እንደደነገጠ ያስታውቃል። ቆይቶም ምላሱ ተፈታለትና ረስቶት መሆን አለበት ብሎ መለሰ። አስታውሳለሁ ባይ ነው አልኩት። የፈጣሪ አለ፣ ስለዚህ እየዋሸ ነው ማለት ነው አለ ነሲቡ። መቼ ብዬ ፈጠን ብዬ ጠየቅኩት። ጣሊያኖች አሉ ብሎ ሲነግረኝ ነዋ ብሎ መለሰና ጨምሮ የፈጣሪ ያለ ያ ወንድ ወሰንን ያለ ምክንያት ነው የገደልኩት ማለት ነው አለ። ለረጅም ሰዓት ነሲቡን ትክ ብዬ ስመለከተው ቆየሁና ስሸሸው የነበረው ድምዳሜ ላይ ደረስኩኝ። የለም ወንድ ወሰንንማ በምክንያት ነው የገደልከው አልኩኝ ረጋ ብዬ። ከሃዲ እንደነበረ እኔ እንዳምንህ ፈልገህ ነበር። በመንደር ውስጥ አሉ የተባሉትን ጣሊያኖች ታሪክ የፈጠርከው ጣሊያኖቹ ጋር ተነጋግሮ ወጥመድ አዘጋጅቶልናል ብዬ እንዳምን ለማድረግ ነው። ምን እያልክ ነው? እያኮረፈና እየተቆጣ መጣ። የተዋጣለት ተዋናይ ነው ነሲቡ። አብደሃል እንዴ? እንዴት እኔ እንደዚህ ትጠረጥረኛለህ? ሕይወትህን አላተረፍኩልህም እንዴ? ለምን? ጥያቄን ሳያስበው ነበር የሰነዘርኩት። ለምን ብለህ ትጠይቃለህ? ምክንያቱም ከሃዲው እኔ ስላልነበርኩና ወንድ ወሰን ስለሆነ ነው። እሱ ነበር አካባቢውን ለመሰለል የሄድን ጊዜ ስለ ቃፍቲያ ጥቃት ለጣሊያኖች መረጃውን ያቀበለው። ሁላችንም መንደርተኞች እያገኘን በነበረበት ጊዜ ለአንዱ ጣሊያን ሳላይ ነግሮ መሆን አለበት። ሰዎች ለገንዘብ ብዙ ነገር ያደርጋሉ ታውቃለህ። ነሲቡ እየተከራከረኝ ይሁን እየተለማመጠኝ መለየት አቃተኝ። ከዚያ በድንገት ከየት መጣ ሳልለው አንድ ነገር አስታወስኩ። 30 ምናምን ጣሊያኖችን ሊሰልሉ የሄዱት 10 ሰዎች ስማቸው ትዝ አለኝ። ነሲቡ፣ ከበደ፣ አየለ፣ በንቲ፣ ያየውና ሌሎችም። ወንድ ወሰን ከመካከላቸው አልነበረም። አሁን እርግጠኛ ሆንኩ። በፊቱኑ ንጹሕን አርበኛ ከከሃዲ ጋር በመመሳጠር ወጥመድ ሳዘጋጅለት ለምን አላስታወስኩም ነበር? ራሴን ረገምኩኝ። ወንድ ወሰን እኮ ቀድሞውኑ በዚያ የስለላ ተልእኮ ላይ አብሯችኋል ይደር አልኩት ነሲቡን። ስለዚህ መረጃውን ሊያሾልክ የሚችልበት ምንም መንገድ አልነበረው። ነሲቡ ምንም አላለም። እኔም ምንም አልተናገርኩም። ተፋጠን ለረጅም ጊዜ ቁጫል። መሄድ አለብኝ ብዬ ተነሳሁ። እሱም ተነሳ። ለምን እንደሆነ ማወቅ አትፈልግም ሲል በራፉ ላይ ስደርስ ጠየቀኝ። ዞር ብዬ ጓደኛዬ የነበረውን ከሃዲ ተመለከትኩት። አልፈልግም አልኩት። እኔ ለምን እንደተረፍኩ አላውቅም። ምናልባት እድሉን ስላላገኘ ይሆናል። ምናልባት ተኩሰ ገለኸኝ ጭንቅላቴን ቆርጠ እንደ ዋንጫ ይዘ ለጣሊያኖች መውሰድ ፈርተ ይሆናል። ምንም እንኳ ብዙ ገንዘብ ቢከፍሉህም መጋለጥህ አይቀርም ነበራ። ለዚያ ነው በሩ ላይ እንደቆመ ትቼው ሄድኩ። ዞር ብዬም አላየሁትም። ሽማግሌው ታሪኩን ሲጨርስ የተዳከመና ታላቅ ሐዘን የተሰማው መሰለ። አሁን እኔ ነበርኩ ጠርሙሱን አንስቼ ተጨማሪ አረቄ የቀዳሁለት። አመሰግናለሁ አለኝ። ምናልባት አንድ ነፍሰ ገዳይ እንዳሻው በነጻነት በከተማው ውስጥ እንዲዘዋወር እንደፈቀድኩለት እያሰብክ ይሆን? ምናልባት የወደቁት አርበኞች አጥንት እንድበቀልላቸው የማይጨቀጭቀኝ ይመስልህ ይሆን? ሚስጥራዊ በሆነ ሁኔታ ንግግሩን ቆም አደረገ።
አገሪቱ በጠቅላላ በትላንትናዎቹ ካህዲዎች እየተዳደረች ባለችበት ጊዜ ፍርድን በገዛጄ ለማሳለፍ እኔ ማንኛኛ ነው? ነሲቡ እኮ በሺዎች መካከል አንዱ ብቻ ነው። ታላቁን አርበኛ በላይ ዘለቀን በጠይቀው የመጀመሪያው ካህዲ ንጉሱ ራሱ እንደሆነ ይነግረ ነበር። ግን በላይ አሁንት ነው ሞቷል። እንግሊዞች መልሰው አምጥተው ጫንካንችን ላይ በጣሉት በሸሸው ንጉስ ተሰቀለ። ስለዚህ በመንጋ ካህዲዎች መሃል አንድ ተጨማሪ ካህዲ ምንድነው? በሱ መሞት ያገሪቱ ሁኔታ ይሻሻላል? የሚሻለው ሁሉንም ጠራርጎ ማጥፋት ነበር። እኔ ያንን ማድረግ እችላለሁ? አባቴ ሁሌም አቅሜንና ማድረግ የማልችላቸውን ነገሮች ለይቼ እንዳውቅ ነው ያስተማረኝ። ዝሆን ማከር የፈለገችን ቁራሪት እኮ ፈንድታለች። እና በሰላም ተውት። አለመጠየቅ አልቻልኩም። ሽማግሌው በሰፊው ፈከክ አለና ካረቄው ተጎነጨ። እንዴት ያለ አረቄ ነው እባክህ አለ። ምንም የማይገናኝ ነገር ልንገርህ፣ የጎጃም ሴቶች ማለፊያ አረቄ ነው የሚያወጡት። እንደ በላይ ዘለቀ ያሉትንም ይወልዳሉ። ኢትዮጵያውያን ሴቶች ለነገሩ በአጠቃላይ የጀግኖች እናቶች ናቸው ለማለት እደፍራለሁ። አዎ ይኸው ነው። ጥያቄን እየሸሸ እንደሆነ ተሰማኝ። አረቄን ፉት አልኩት። የተበሳጨ ትመስላለህ አለ ሽማግሌው፣ አሁን ደግሞ በኃይል እየሳቀ። ለምን አታውቀኝም እኮ እኔን። ለማንኛውም ለመልካም አስተያየትህ አመሰግናለሁ። ኃላፊነቴን ሳልወጣ አልቀረውም። የኔ ልጅ የሞቱት በቀል ተፈጽሞላቸዋል አለ። የሞቱት በሰላም ሊያርፉ የሚችሉት ያ ሲሆን ብቻ ነው። እኔም በሰላም ልኖር የምችለው ያ ሲሆን ብቻ ነው። ከመተኛታችን በፊት ተጨማሪ አረቄ ጠጣን። በህልሜም በርካታ ቁጥር ያላቸው አርበኞች ሲፎክሩና ሲሸልሉ ሰንደቅ ዓላማውንና አሮጌ ጠመንጃዎቻቸውን ሲያወዛውዙ፣ እንዲሁም ታሪኩን የነገረኝን ጓደኛዬን የመሰለ ሽማግሌ አብሯቸው ሲስቅ አየሁ። እንድቀላቀላቸው ጥሪ እያደረጉልኝ ነበርና እኔም ያለምንም ማመንታት ወደ እነሱ ስሮጥ ጠዋት ስነሳ ራሴን የሚከፍል ራስ ምታት ይዞኝ ነበር። ሽማግሌው ጓዴ ተነስቶ ከሄደ ቆይቷል። በጣም አልተገረምኩም። ኢትዮጵያ ውስጥ መጠበቅ ያለባችሁ ፈጽሞ አስደናቂ የሆነን ጉዳይ ብቻ ነው። አሁን የተፈጠረው ነገር ደግሞ ምንም ያልተለመደ ነገር አልነበረውም። መቼም ሽማግሌው ስሙን እንዳልነገረኝ እኔም ብሆን የኔን እንዳልነገርኩት አስተውላችኋል። የምለው ነገር አሁን ተገለጸላችሁ? ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።